የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀምረ። ስሜት ተቅዞ የሚብርቱ ሀዘን ከልብ ሲገባ ጨርሶ የማይወጣም ይመስላል። ያ ሀዘን ደግሞ የሀገር ሲሆን እጅግም ይበረታል፣ ሀገርም ይታመማል። ለመሆኑ እንዲህ ያለው ሀዘን የፈጠረው የህመም ስሜት እንዴት ይታከማል? ከጥቂት ሳምንታት በፊት ኢትዮጵያ ውስጥ የደረሰው ጉዳትና ዘላቂ መፍትሄው ዛሬ ላይ ሆነን ጊዜው ግድ የሚለውንም ለዘለቄታ የሚበጀውንም መላ መፈለጊያው ሰዓት አሁን ይመስላል።
በታሪካችን ላይ ያለ የግንዛቤ ልዩነት የፈጠረው ችግር ያለ ይመስላል። ምን ማለት ነው? ነገስታቶችና መሪዎቻችን ኢትዮጵያን ለመቀየር ያደረጉት ጥረት በተለያየ መንገድ ነው ሚገባ። ይሄ ልዩነታችን
የፌደራል ሲስተም ተብሎ የተቋቋመው የፌደራል ሲስተም እውነተኛ ፌደራል ሲስተም አልነበረም። ያ ሲሆን ህዝቡ እንዴት ነው ከሌላው ኢትዮጵያ ህዝብ ጋር አብሬ ልኖር የምችል? ለዛም ደግሞ የሚስማማ ህግ፣ እኛም ደግሞ በአካባቢያችን ያለንን ባህል የምናሳድግበት ህግ እንዴት ነው የምናወጣው ብሎ ለክልል ህገ መንግስት ተወያይቶ መሪዎቹን መርጦ የሚያስተዳድርበት ፌደራል ሲስተም ያ አልነበረ።
የፖለቲካ ገጽ የአይዲዮሎጂ ገጽ ይዞ የመጣው ከማርክሲዝም ከኮሚኒስት ስርዓት እድገት ጋር አይዲዮሎግ ሰዎች ብቅ ብቅ ማለት ጀመሩ። ዘመኑም እርግጥ ካፒታሊዝም ኢምፔሪያሊዝም የሚወገዝበት ስለነበረ ተማሪዎቹ ያንን ሲያነሱ በእምነቱ በፍልስፍናው ማርክሲዝም ጠላትና ወዳጅ ብሎ ይወስናል። ፖለቲካ ፍልስፍናው በዛ የተመሰረተ ጠላት መፍጠር አለብን፣ የሚጠላ ኃይል፣ የሚፈራ ኃይል፣ የሚታስወግደው ኃይል።
የምሽቱ ሰፊ ውይይት ተሳታፊዎች ናቸው። እንደ ቅደም ተከተላቸውም አቶ ይልማ አዳሙ፣ አቶ ደረጀ ደምሴ ቡልቶና አቶ ሙልጌታ አረጋይ ናቸው። አብረውን ያመሻሉ። እሁድ ሐምሌ 19 2012 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ እንደምንሰነበታችሁ። ለዕለቱና ለሰዓቱ ከተሰናዱት ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ተረኛው አቀናባሪ ንጉሥ ታምሬ ነው። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ መልሳለሁ፣ እንዳትሄዱ።
ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ኢትዮጵያ ውስጥ በኮቪድ-19 ምክንያት የደረሰው የሞት ቁጥር ከ220 አልፏል። የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት ያወጡት መግለጫ 223 ሰው በኮቪድ-19 ምክንያት መሞቱን አስታውቆ ለኮሮና ቫይረስ ከተጋለጠው 13968 ሰው 6216ቱ ማገገማቸውንና 65 በጠና የታመሙ ሰዎች መኖራቸውን ገልጿል። የዛሬው ዘገባ እስከወጣበት ጊዜ በኮቪድ-19 ምክንያት በአንድ ቀን ሞተ ከተባለው 14 ሰው የ13ቱ ሞት የተመዘገበው አዲስ አበባ ውስጥ ነው። በአንድ ቀን 720 ሰው ለኮሮና ቫይረስ መጋለጡ መረጋገጡን ኢንስቲትዩቱ በትዊተር ገጹ ላይ አስፍሯል። እንግሊዝ ከስፓኝ በሚገቡ መንገደኞች ላይ የሁለት ሳምንታት ለይቶ ማቆያ ድንጋጌ ድንገት አውጥታለች። እንግሊዝ ስፓኝን ለጉዞ ስጋት ከሌለባቸው ሀገሮች ዝርዝር ማውጣቷ ስፓኛውያንን እንዳስደነገጠ አንድ ስፓኝ ውስጥ የሚገኙ እንግሊዛዊ ጎብኚ ተናግረዋል። ለንደን እርምጃውን የወሰደችው ስፓኝ ውስጥ በታየው የኮቪድ-19 መልሶ ማሻቀብ ምክንያት መሆኑን የእንግሊዝ የውጭ ጉዳይ ሚኒስትር ዶሚኒክ ራብ አስታውቀዋል። በሌላ በኩል ሰሜን ኮሪያ ለኮሮና ቫይረስ የተጋለጠ ማንም ሰው እንደሌለባት ለወራት ስትናገር ከቆየች በኋላ የመጀመሪያውን ተጋላጭ ማግኘቷን ዛሬ አስታውቃለች። ቫይረሱ የተገኘበት ሰው ከሀገሪቱ አፈንግጦ ወጥቶ የነበረና ሰሞኑን ከውጭ የተመለሰ መሆኑንም ፒዮንግያንግ ገልጻለች። በደቡባ ኬሶንግ ከተማ ውስጥ ባለፉት 5 ቀናት የነበሩ ሰዎች ተለይተው እንዲያዙና እንዲመረመሩ እየተደረገ መሆኑም ተዘግቧል። ደቡብ አፍሪካ ደግሞ ዛሬ ብቻ 12000 ሰው ለኮሮና ቫይረስ መጋለጡን ማረጋገጧን አስታውቃለች። ደቡብ አፍሪካ በኮቪድ-19 ለምጣኔ ሀብቷ ማገገሚያ ድጋፍ እንዲውል በመደበችው 26 ቢሊዮን ዶላር ዙሪያ እየተካሄደ ነው የሚባለው የሙስና አድራጎት ወረርሽኙን የመቆጣጠር ጥረቶቿን እያስተጓጎሉት መሆኑ ይነገራል። ሀገሪቱ በክሶቹ ላይ ምርመራ ከፍታለች። ደቡብ አፍሪካ ባሏት 434000 የኮሮና ቫይረስ ተጋላጮች ምክንያት በዓለም አምስተኛዋ ተጠቂ ሀገር ሆናለች። በኮቪድ-19 መስፋፋት ቀዳሚዋ ሀገር አሁንም ዩናይትድ ስቴትስ ስትሆን 4.1 ሚሊዮን ሰው ተጋልጦባታል። ከ146 ሰው በላይ መሞቱን የጃንስ ሃፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል ሰንጠረዥ ያሳያል። የሀገሪቱ የበሽታዎች መቆጣጠሪያና መከላከያ ማዕከላት CDC ባወጣው መረጃ መሰረት ደግሞ በ25 ግዛቶች ላይ እንደገና ያንሰራራ ባለው የስርጭት መጠን ምክንያት እየደረሰ ያለው ሞት ከፊታችን በሚመጣው ኦገስት ወር ውስጥ በ160000 እና በ175000 መካከል ሊደርስ የሚችል ሰው ሊሞት እንደሚችል ተተንብዮአል። ዩናይትድ ስቴትስን ተከትለው ብራዚል፣ ህንድና ሩሲያ ኮቪድ-19 የበረታባቸው ሀገሮች ናቸው። ይበንድህ እንዳለ በስደተኞችና በጥገኛነት ጠያቂዎች ላይ እየተፈጸመ ነው ያለው ህገወጥና የዘፈቀደ የወል እስራት ንርሱንም አጠቃላዩን ህዝብም ለአደጋ ያጋለጠ ነው ሲል የተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር አሳስቧል። ስደተኞቹና ጥገኛነት ጠያቂዎቹ የተያዙ ህፃናትን ጨምሮ ፈጥኖ እንዲለቀቁም ጠይቋል UNHCR። በሌላ በኩል ደግሞ የአውሮፓ ሀገሮች አሁንም ያወጧቸው ያሉ የጉዞ ደንቦች የማገገም መነቃቃት የነበራቸውን የአውሮፓ አየር መንገዶች፣ ሆቴሎችና አገር አስጎብኚዎችን ተስፋ እንዳጨለመው ተናግረዋል። ዩናይትድ ስቴትስ ውስጥ አለ የሚባለውን የማህበራዊ ፍትህ መጓደል እየተቃወሙ ያሉ ሰልፈኞች በብዙ የሀገሪቱ ክፍሎች ውስጥ መውጣታቸውን እንደቀጠሉ ነው። ሚኒያፖሊስ ሚኒሶታ ውስጥ በፖሊስ ቁጥጥር ስር እንዳለ በደረሰበት ጉዳት ጥቁር አሜሪካዊው ጆርጅ ፍሎይድ ከሞት አንስቶ የተነሳው ተቃውሞ ለሁለት ወራት ወዳልተቋረጠባት የኦሬገን ግዙፍ ከተማ ፖርትላንድ ፕሬዝዳንት ዶናልድ ትራምፕ ፌደራል የፖሊስ ኃይል መላካቸው ቁጣውን እንዳባባሰው እየተነገረ ነው። ዋሽንግተን ግዛቷ ሲያትል ከተማ ውስጥ ደግሞ የፖርትላንድ ተቃዋሚዎችን ደግፈው የወጡ ሰልፈኞች ከፖሊስ ጋር ተጋጭተዋል። 45 ሰው መታሰሩና 20 የፖሊስ መኮንኖች መጎዳታቸው ተዘግቧል። ትናንት ምሽት ላይ ኦስተን ቴክሳስ ወጥቶ በነበረ የጥቁር ህይወት ዋጋ አለው Black Lives Matter ንቅናቄ ሰልፈኞች ላይ አንድ ተሽከርካሪ ውስጥ የነበረ ግለሰብ ተኩስ ከከፈተ በኋላ አንድ ሰው መገደሉ ተሰምቷል። ሉዊቪል ኬንታኪ ውስጥ የታጠቁ ተቃዋሚዎች ፖሊስ ቤቷ ውስጥ ገድሏታል ለተባለችው ጥቁር አሜሪካዊት ብሪዮና ቴይለር ፍትህ እንጠይቃለን ብለው አደባባይ ወጥተዋል። የሲቪል መብቶች ተሟጋቹ ጃን ሉዊስ አስከሬን የአላባማይቱ ሴልማ ከተማ ኤድመንድ ፔተርስ ድልድይን እንዲያቋርጥ ወደዚያው ተወስዷል። ድልድዩ የዛሬ 55 ዓመት ለሲቪል መብቶች ሲሟገቱ እርሳቸውን ጨምሮ ብዙ አደባባይ የወጡ ሰልፈኞች በክፉ የተጎዱበት ስፍራ ነው። ያ ዕለት ብላዲ ሳንዴይ ወይም የደም እሁድ ተብሎ ዘወትር ይዘከራል። የአላባማ ዋና ከተማ ሞንጎመሪ ከንቲባ ስቲቨን ሪድ ለህዝቡ ባሰሙት መልእክት ዛሬ ምሽት ላይ በድልድዩ ላይ በሚከናወነው ስነ ስርዓት ሰው ራሱን ከኮሮና ቫይረስ የሚጠብቅባቸውን ጥንቃቄዎች አድርጎ ከመንገዱ ግራና ቀኝ እንዲወጣና የጃን ሉዊስን አስከሬን እንዲሸኝ ጥሪ አስተላልፈዋል። ለአንድ ሳምንት በዘለቀው የእንደራሴ ጃን ሉዊስ የአሸኛኘት ስርዓት አስከሬናቸው ዋሽንግተን ዲሲ ላይ በተወካዮች ምክር ቤቱ እልፍኝ ያረፈ ሲሆን በጆርጂያ ግዛትም ሞንጎመሪ ውስጥ እንዲሁ ለህዝብ ስንብት ግልጽ ይሆናል። ጃን ሉዊስ የዩናይትድ ስቴትስ የተወካዮች ምክር ቤት ህሊና እያሉ የሁለቱም ፓርቲዎች እንደራሴዎችና ሌሎችም ከፍተኛ የፖለቲካ ሰዎች ይጠሯቸዋል። ለዜና የተያዘው ሰዓት አበቃ። ክቡራትና ክቡራን፣ ዜናውን ያሰማዋችሁ ሰለሞን አባተ ነኝ። ለራዲዮ መጽሔት ዝግጅት ወደ አሉላ ለመለሳችሁ።
አስተልኝ ክብራትና ክብራን የራዲዮ መጽሔት ታዳሚዎች፣ እሁድ ሐምሌ 19 2012 ዓ.ም የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ ነኝ። ተረኛው አቀናባሪ ንጉሥ ታምሬ ነው። አሁን የምሽቱን መክፈቻ ስልት ነው እናስቀድመው። ስለ ኮቪድ-19 የተዜመች አፍሪካዊ ዜማ የሁሉም ሰው ጤና አስካልተጠበቀ የማንኛችንም ዋስትና አይኖረውም አብረን እንቁም በሚርስ ኢትዮጵያዊቱ ድምጻዊት ቤቲጂን ጨምሮ በርካታ አፍሪካውያን ድምጻውያን ለኮቪድ-19 መከላከያ ዘመቻ በህብረት በተጫወቱት ስልት ዝግጅታችንን ጀምረናል። አድማጮች አሁን በቀጥታ ወደ ቀዳሚው ቅንብር ያስተዋወቅኩ ዝግጅት ነው። ቀዳሚው አመዛዛኝ ድምጾች የተከታታይ ፕሮግራሙ ርዕስ ነው። ከሀዘንና ከቁጣው ባሻገር በሚዛንና ባርቆ ሐሳቢነት የዛሬን ብቻ ሳይሆን የነገውንም የህይወት መንገዳችንን ጭምር ባስተዋይ ልቦና ለመመርመር የሚጋብዝ ዝግጅት ነው። ከፍተኛ ጉዳት ያስከተለው ብርቱ ሀዘን በአንድ ወገን፣ የዛሬን የነገም ፈተናዎቻችንና ዘላቂ መፍትሄዎቻቸው በሌላው፣ የችግሮችን መንስኤዎችን ሆነ ፈውስን በቀጥታ ለማየት ጥረት መደረግ ያለበት ሰዓት አሁን ይመስላል። ከልብ ለሚደረግ ደረጃ ያለው ውይይት ሶስት እንግዶች ጋብዘናል። ሶስት እንግዶች ከተለያዩ ቦታዎች በአንድ ሰዓት ተገኝታችኋል። አዲስ አበባ፣ ቦስተን እና ካሊፎርኒያ ያለን ወዲህ ወደ ዋሽንግተን እንመለሳለን። ይህ በኢትዮጵያ ታሪካዊ ሊሰኝ የሚችል በጣም የተለየ ጊዜ ነው። ምናልባትም ታሪካዊነቱ ካሳዛኝ ሁኔታዎችም ጋር ተያይዟል። በዚህ ልዩ ጊዜ ውስጥ የምናደርገው ቃለ ምልልስ የወትሮ አይነት ቃለ ምልልስ ስላልሆነ ያን መንፈስ ያን ዘይቤ በያዘ መልኩ ይህን ፕሮግራም የሚከታተሉ ተመልካቾቻችን፣ አድማጮቻችን ከምንነጋገርበት ጉዳይ ውጪ ርቀው እንዳይወሰዱ እስኪ በመጠኑ ስለራሳችሁ ነገሩን። ሶስታችሁም ለአሜሪካ ድምጽ ራዲዮ እንግዳ አይደላችሁም፣ በተለያየ ጊዜያት በተለያዩ ፕሮግራሞች ተሳትፋችኋል። ነገር ግን አዲስ ለሚሰማችሁም ቀደም ብዬ ከተቀመጥኩት ከኢትዮጵያ ወቅታዊ ሁኔታ ተዘበራረቀ ሁኔታ የተፈጠረበት ጊዜ ውስጥ ነንና እስኪ ስለራሳችሁ አንዳንድ ነገሮችን ንገሩን። ከማንነታችሁ ጀምሮ፣ ማንነት ብዙ ድርብርብ ነው፣ እንደው ለዚህ ፕሮግራም በሚስማማ መልኩ ከሩቅ ልጀምር። አቶ ሙልጌታ ሶኖት የሩቁ።
እሺ፣ ሙልጌታ ማረጋዊ ይባላለሁ። እኔ መቀሌ ተወልጄ ነው ያደግኩት።
መቀሌን አንደኛ ደረጃ እና ሁለተኛ ደረጃ የተማርኩት አጼ ዮሐንስ ትምህርት ቤት ይባላል። እዛ ሁለተኛ ደረጃ ጨርሼ ወደ አዲስ አበባ መጣሁ ለዩኒቨርሲቲ። ዩኒቨርሲቲው ጀመራ ገብቼ ፍልስፍና ነበር የተማርኩት። ከዛ ተቋርጦ ትንሽ ቆይቶ ከዛ እንደገና ህግ ትምህርት ቤት ገብቼ ህግ ተምሬያለሁ። ከዛ ወደ አሜሪካ ሄጄ እዛም ተምሬ ጠበቃ ሆኜ ለሀያ ዓመት ያህል እዛ ቆይቼ በ2016 በፈረንጅ ከአራት ዓመት በፊት ወደ ኢትዮጵያ ተመልሼ አሁን ኢትዮጵያ ውስጥ ህግ ትምህርት ቤት ህግ አስተምራለሁ። ማንነታችሁ ብለህ ለጠየቀው ጥያቄ ማንነት ማለት ለምሳሌ በዚህ ዛሬ በሀገራችን በምንጠቀምበት ቋንቋ ለምሳሌ ብሔር፣ ብሔረሰብ፣ ህዝብ አይነት ከሆነ እኔ እንዳልኩ መቀሌ ተወልጄ ነው ያደግኩት። የመቀሌ ልጅ ነኝ። መቀሌ ደግሞ ትግራይ ውስጥ ነው የሚገኘው። ወላጆቼ ሁለቱም አባቴና እናቴ ትግርኛ ነው የሚያወሩት። ስለዚህ እኔ የትግራይ ልጅ ነኝ። ቤተሰቦችም የትግራይ ልጆች ነበሩ። ኦፍኮርስ የሉም አሁን። እና እንዴ ራሴን እንዴት ነው የማየው ብለህ ከጠየቀኝ ትውልዴ ትግራይ ነው። እኔ ራሴን የማስበው የትግራይ ልጅ ነኝ፣ ኢትዮጵያዊም ነኝ። እና እኔ ሳድግ እንዴት ነው ያደግኩት? የትግራይ ልጅ መሆን ጊቭን ነው፣ የታወቀ ነው። ምክንያቱም ትግርኛ እየተናገርክ ነው የምታድገው፣ ትግርኛ ማህበረሰብ ውስጥ ነው ያለው፣ ያው መቀሌ ማለት ነው። ግን ትምህርት ቤት ሄደህ አማርኛ ትማራለህ፣ እንግሊዝኛ ትማራለህ፣ በአማርኛ ታወራለህ ትምህርት ቤት። እኔ ሳድግ ልዩነት የሚባል ነገር ኦልሞስት አልነበረም። ከመቀሌ ውጭ ያለው ወይም በአጠቃላይ ከትግራይ ውጭ ያለው አማርኛ እንደሚናገር አድርገን ነበር የምናየው። ስለዚህ እና ለእኔ ኢትዮጵያ ሁለት ነበረች ማለት ይቻላል። ትግርኛ የሚናገር በአንድ በኩል፣ ትግርኛ የማይናገር ሌላ ቋንቋ የሚናገር ደግሞ በሌላ በኩል አይነት ነው። ግን ትምህርት ቤትም የምንማረው ስለ ኢትዮጵያ ነው። ኢትዮጵያ አንድነት ነው። ኢትዮጵያ ለምለም ናት። ኢትዮጵያ ታሪካዊ ናት። ኢትዮጵያ ጀግና ናት። ኢትዮጵያ ትልቅ ሀገር ናት። ኢትዮጵያ እያልን ነው ያደግ። ገና ከህፃነት የጀምሮ ስለማላውቀው ቦታ ሁላ ኢትዮጵያ ውስጥ እነ ላንጋኖ እነ አዋሳም እየተወሩልኝ ነው ያደግኩት። እነ ሲዳሞ ማማራቃቸው የኢትዮጵያ ጂኦግራፊ እና የኢትዮጵያ ሀይቆች ኢትዮጵያን እየተባል ኃይለኛ የኢትዮጵያዊነት ስሜት በኢትዮጵያዊነት ስሜት ተገንብተን ያደግ ነው። አይንክ እሱ ነገር አሁንም አልለቀቀኝም። ያው በዚሁ እየቀጠልኩ ያለው ይመስለኛል። እና ማንነት ምንድን ነው ብትለኝ ነ ኦሎ ዚ አባብ ነው። እኔ ለዌር ናይን አስተማሪ ነኝ። እኔ ማውራት ወዳለው ማንበብ ወዳለሁ። የዛ ሁሉ ኮምቢኔሽን ነው የሚሆነው።
እኔ ትውልድ አዲስ አበባ ነው። የተማርኩትም በዛ በአዲስ አበባ ነው። መድኃኒዓለም ትምህርት ቤት ሁለተኛ ደረጃ ጀነራል ዊንጌት፣ ከዛ አዲስ አበባ ዩኒቨርሲቲ፣ ከዛም ደግሞ እንደዚሁ ውጭ መጥቼ ቀጥታ ስም ያለው ኢትዮጵያ ውስጥ ለሀያ ዓመታት እንደ ሰርቻለሁ። በኮርፖሬት ማኔጅመንት ጀነራል ማኔጀር ሆኜ በፕሪንቲንግ ኮርፖሬሽን፣ በሌዘር ኢንሹ ኮርፖሬሽን እንደዚሁም ደግሞ በዲፕሎማሲ መስክ እዚህ ከመጣሁም ነፃነትና ከመብት ትግል አንጻር ራሴ በጣም አክቲቭም ባልን ብዙ አስተዋጽኦ ሰርቻለሁ። የኔ የትውልድ አመጣጤ ብዙ ብሔሮችና ሃይማኖቶች ጋር የተያያዘ ነው። በአንድ በኩል ወላጆቼ ሸዋ ናቸው። የሸዋ አማራ አማርኛ ተናጋሪ፣ ግማሹ ደግሞ ወገኔ ወሎዬ ነው። ወሎዬ ብቻ ሳይሆን እስላምም ክርስቲያንም ናቸው። አሁን ኢትዮጵያ ሲሄድ ሁለቱንም እዛውን አንድ ላይ ጎረቤት ሆነው ነው የማገኘው የምጠይቃቸው። እና በአንድ በኩል ደግሞ ኦሮሞ። ስለዚህ አስተዳደጌ ልዩነት ባለበት ድባብ ውስጥ አይደለም ያደኩት፣ መለየት በማይቻልበት ድባብ ውስጥ ገሌ ነው ገሌ ክርስቲያን ነው ገሌ እስላም ነው። ቤታችን ሲመጡ ክርስቲያኖቹ እስልምና ተከታዮቹ ታረግላቸዋል፣ ትንጣላቸዋል። ከበላም በኋላ ተደበላቀን ስንስቅ ስንጫወት ማምሸት ነው። የተማርኩበት ውንጌ ትምህርት ቤት የሁሉ ዘር ያለበት አዳሪ ትምህርት ቤት ነው እና ጓደኞቼ እኔ ይሄ ኤርትራዊ ነው ይሄ ትግሬ ምናምን የሚባል ነገር አልነበረም። ወደኋላ ላይ ብቅብቅ ማለት ሰርፈስ ማድረግ ጀመረ። በተለይ ከኤርትራ ንቅናቄ በኋላ የቲፒኤልኤፍ ስራ በተማሪዎቹ በወጣቶቹ መካከል ኢንፍሉንስ እያመጣ ሲሄድ ትንሽ የመቃቃር ስሜት ተፈጠረ። ያ ኦፍኮርስ አሁን ለዚህ ሁሉ አሁን ላለንበት አስተዋጽኦ ነበረ እና እኔም በሚመለከት ምንም የዘር የሃይማኖት መነጽር የለኝም። አንድ መነጽር የኢትዮጵያ
እሺ አመሰግናለሁ ጋበዝከኝ ፕሮግራም ላይ ደረጀ ደምሴ ይባላለሁ ማንነታችሁን ግለጹ ነው ያልከውና ማንነት መግለጽ አሁን ትንሽ ቀላል አይደለም ማንነኝ ነው የሚለው ላይ ቶምልጌታና ቶልማ እየተናገሩ ትንሽ ለማሰብ ጊዜ ነበረኝ ከሁሉ በላይ ማንነቴን ሼፕ ያደረገው አባቴ ነው አባቴ ደምሴ ቡልቶ ይባላል ኢትዮጵያ ወሰራይት ውስጥ ለ37 አመት ያገለገለ በመጨረሻም ጀነራል ደረጃ የደረሰ ሰው ነው እንዲሁም እናቴ ወይዘሮ አስቴር አዳሙ ሁለቱም በህይወቴ ውስጥ ትልቅ ሮል የተጫወቱ ሰዎች ናቸው አዲስ አበባ ተወልጄ ነው ያደኩት ግን ኢትዮጵያ ውስጥ ብዙ ቦታ ለመዘዋወር እድል ነበረኝ ኤርትራ የኢትዮጵያ አካል በነበረችበት ጊዜ በተደጋጋሚ ሄጃለሁ ብዙን ጊዜ ግን ሐረር አዋሳ ትግራይም አንዴ ለመሄድ እድል አግኝቼ ነበር ባሌ ተላዩ ቦታዎች ከአባቴ ጋር እየተዘዋወርኩ ለማየት እድል ገጥሞኝ ነበር ቅዱስ ዮሴፍ ትምህርት ቤት ጨርሼ ወደ አሜሪካ ከመጣሁ በኋላ በመንግስትና ፖለቲካ የመጀመሪያ ዲግሪ ጋቨርንመንት ኤንድ ፖለቲክስ በሚባል ከጨረስኩ በኋላ የህግ ትምህርት ቤት ገብቼ የጁሪስ ዶክተር ዲግሪ አለኝ በህግ ጠበቃነት ለ23 አመት በማሳቹሴትስ ክፍለ ሀገር የሰራው ነው ያለሁት ባለፉት 10 አመታት ደግሞ በስቴቱ ተመርጬ የተከላካይ ጠበቆችን ተከታታይ ትምህርት ከሚሰጡት ውስጥ ፋካልቲ ውስጥ ሆኜ ለማሰልጠን ተራለሁ ከመደበኛ ስራዬ በተጨማሪ አባቴ የኦሮሞ ብሔር ተወላጅ ነው ብዙ ወንድምናቶች ነበሩት በጣም ከትልቅ ቤተሰብ ነው የመጣው ሆለታ አካባቢ ነው አያቴ ቤት እና ስናድግ እናቴ አማራ ብትሆንም ኦሮሞ ብዙ ጊዜ ኢትዮጵያ በአባቴ ነው ያኔ ብሔር ምንድን ነው የሚባል ጥያቄ አልነበረም ዘር ምንድን ነው ስትባል እና ኦሮሞ ነኝ እና የአያቴ ስም ደግሞ ቡልቶ ስለነበር ተማሪው በሙሉ በኦሮሞነት ዳውም አንዳንድ ጓደኞች ስለቀንድ ቡልቶ ነው የሚሉኝ በጣም ይቀርቡኝ ማለት ነው ልጆነን እናጠና ነበር የዘር ግንዳችን ለምሳሌ እስከ 14 ቤት ያስቆጥሩን ነበር የኔ አባት ደምሴ ቡልቶ ኤጀርሳ ገመዳ ቦሶ ኡላ ጫንጮ አና ጀማ ወለንሶ ቦርጬ ኡፍቲ አዳ በርጋ ድረስ ይሄዳል እነዚህ ሁሉ ቅናቶቼ ናቸው እናቴ መንዝና ጎንደር ናቸው ወላጆቿ እናቴ ኦሮምኛም ትናገራለች ብዙ የእናቴ ዘመዶች ኦሮምኛ ይናገራሉ እና ኦሮሞነት ኩራት የተናገርኩ ያደኩበት ሲሆን ምንድነው አንተ ማነህ ስባል ነው ለኢትዮጵያ ዜግነት ነው ዋናው የመጀመሪያው መለኪያ ብዬ ነው ማስበው አሁንም ከምንም በላይ ኢትዮጵያ ነው አባቴም በተለያየ ጊዜ ለብሔሮች ኩልነት ለሁሉም የተለያየ አመለካከት ሰጥ ነው አንዱ ከአንዱ ይበልጣል ወይም የበለጠ መብት ይገባዋል ወይም መገንጠል አለበት የሚለውን ግን አይደግፍም እና እዛ ላይ ጠንካራ አቋም ነበረው እና ያንን ነው እኔም ይዤ ያደረኩት
በጣም አመሰግናለሁ እንደዚህ ዘርዘር አድርጋችሁ እንድትተዋወቁ ማድረጋችን መግቢያ ላይ ጠቁም ያለው ተመልካቾቻችን አድማጮቻችን በቀላሉ ከራሳቸው ጋር እንዲያዛምዱ የሚነሱት ቆብ ነገሮች ስለ ህይወት በመሆናቸው አሁን ኢትዮጵያ ውስጥ ካሉ ጉዳዮች ጋር በቀጥታ የሚያዙ በመሆናቸው በዚህ መንፈስ እንዲረዱት የሚያግዝ ይመስለኛል ወደ ዝርዝር ጉዳዮቻችን እንዘልቃለን ይህ ከቅርብ ሳምንታት በፊት የተከሰተ ድንገት ለዚህ ውይይትም አሁን ለምንነጋገርባቸው ሁኔታዎች መነሻ መሆኑን ጠቁመናል በብዙ ዜናዎች በሁሉም ነገር መግቢያ እስኪሆን ድረስ ደጋግመን የምናነሳው ወጣት ድምጻዊ ሀጫሉ ሁንዴሳ ህገወጥ ግድያ የፈጠረው ሜት ሁሉም የሚጋራው ይመስለኛል ማን እንደገደለው ለምን እንደተገደለ እንዴት እንደተገደለ ተረጋግጦ እንዲታወቅ ሁሉም ሰው የሚጠይቅ ይመስለኛል የዚህን ወጣት ግድያ ተከትሎ በብዙዎች እንደተገለጸው ዘውግና ሃይማኖትን መሰረት ያደረገ የተነጣጠረ ጥቃት በመላው ሀገሪቱ የተለያዩ አካባቢዎች መከሰቱንና ይፋ ያደረጉ የመንግስት ሀዞች እስከ 166 ሰዎች መገደላቸውን ሌሎች ከዚያ በላይ በብዙ መቶዎች ናቸው ይላሉ አንዳንድ መረጃዎች ከ1000 በላይ መኖሪያ ቤቶች መቃጠላቸውን 240 ተሽከርካሪዎች መቃጠላቸውን ከ10000 በላይ ሰዎች ከቀያቸው መፈናቀላቸውና ማደሪያ ማጣታቸውን ይፋ የተደረጉ ዘገባዎች አመልክተዋል። ከግድያው አገዳደሉ ደግሞ አሳዛኝና ለማህበረሰብ እንዴት እንዲህ ያለ ሁኔታ ተፈጠረ እንድንል ራሳችንን መልሰን እንድንመለከት የሚያስገድዱ ናቸውና እስኪ እሱን መነሻ እናድርግ። የፖለቲካ ልዩነቶች፣ የተለያዩ ጥያቄዎች፣ የተለያዩ ሐሳቦችና እምነት ምናልባትም የኢትዮጵያን ወደፊት አቅጣጫ እንዳገር ራሱ ላንስማማ እንችላለን። የተለያዩ ሐሳቦች ያላቸው ቡድኖች ይኖራሉ። ነገር ግን እንዴት እንዲህ ያለ ጥፋት የሚከተልበት ሁኔታ ላይ ደረስን? ምናልባትም ጥያቄ ብዙ ነገሮችን እንድትመለከቱ ሊያደርግ ያስገድድ ይችላል። እስኪ የየበኩላችሁን እንመልከት። ከአዲስ አበባ ነው የጀመርነውና አቶ ሙልጌታ አርሶ ጋር ልምጣ። ድንገቱም ሲከሰት ከኛ ከሶስታችን በተለየ ቅርበት የመከታተል እድል እንደነበረው እገምታለሁ።
እሺ፣ ልክ እንዳልከው ጥያቄው ከባድ ነው የሚመስለኝ ለመናገር። እኔም የሚመስለኝ እንዴት እዚህ ደረሰ፣ ለምን እንደዚህ ሆነ ለሚለው ጥያቄ እኔ ሁለት ነገሮች ግምት ውስጥ መግባት አለባቸው ይመስለኛል። መጀመሪያ የተለያዩ ኢትዮጵያ መሪዎች አንድ ሊያረጉን ጥረት አድርገዋል። አንድ ሊያረጉ ማለት አንድ የሆነች ሀገር ተመሳሳይ ታሪክ እንዲኖረን ከአጼ ቴዎድሮስ ጀምሮ እስከ ኮሎኔል መንግስቱ ኃይለማርያም ድረስ ሙከራ ያደረገ ይመስለኛል። ያ ሙከራ ሙሉ በሙሉ አልተሳካም። እስከሆነ ደረጃ ሄደና ኢትዮጵያን አንድ የማድረግ ማለት እስከ ተወሰነ ደረጃ ሄደና ሳይጠናቀቅ ሳያልቅ አንድ ሳንሆን ማለት ነው። ኢህአዴግ መጣ እና ኢህአዴግ ምንድን ነው ያደረገው? ተመሳሳይ ችግር ኢትዮጵያን እንዴት ወደፊት እናስኪዳት፣ እንዴት ነው ያ ኢትዮጵያውያን በሰላም አብረን መኖር የምንችለው የሚለው ጥያቄ አንስቶ የሰጠው መልስ አንድነታችንን የሚያጠናክር ሳይሆን አንድነታችንን የሚያላላ ሆነ ማለት ነው። እና ያ ሙከራ የኢትዮጵያን አንድ ለማድረግ የተደረገው ጥረት ተፈጠረው የኛ ግንዛቤ የተለያየ እንዲሆን አደረገው እና በታሪካችን ላይ ያለ የግንዛቤ ልዩነት የፈጠረው ችግር ያለ ይመስላል። ምን ማለት ነው? እነዚህ መንግስታቶችና መሪዎቻችን ኢትዮጵያን ለመቀየር ያደረጉት ጥረት በተለያየ መንገድ ነው የሚገባው። ግማሾቻችን እናደንቀዋለን፣ በጣም ጥሩ ሙከራ ነው፣ ጥሩ ታሪክ ነው፣ ኢትዮጵያን አንድ ለማድረግ የተደረገ ጥረት ነው፣ ኢትዮጵያ አንድ ነች ብለን እናስባለን። ሌሎቻችን ደግሞ የለም፣ ታሪካችን ጥሩ አካል አለበት፣ በጣም ሰሮብና፣ ሶስተኛ ወገን ደግሞ ችግሩን አቃለን ጥሩ ነገሩን ይዘን እንቀጥል የሚልም አለ። ይሄ ልዩነታችን እርስ በርሳችን በሰላማዊ መንገድ ተነጋግረን ማጥበብ ስንችል እያሰፋ ነው ሄደው ተፈጠረ። ኢህአዴግ ስልጣን ላይ ሲመጡ በሱ ላይ የተቃኘ ልዩነታችን ላይ በይበልጥ የሚያተኩር አይነት አካሄድ ይሻላል በሚል አዲስ ህገ መንግስትና አዲስ ስርዓት ቀረጹ። ሰው በቋንቋው ተተምኖ በቋንቋው ክልል ተሰጥቶለት ቋንቋው እንዲያዳብር ልዩነቱ እንዲያጠናክር ከተደረገ የቻለች ኢትዮጵያ ልትፈጠር ትችላለች። ሁሉም ብሔር ብሔረሰቦች እኩል ከሆኑ እኩል ካደጉ በፈቃደኝነት ላይ ተመሰረተ አንድነት ይፈጠራል የሚል እልም ነበራቸው። ኦፍኮርስ እሱን ሲገባኝ በተለይ አሁን ያው በቂ ማስረጃ አለን፣ አሁን ቲዮሪ አይደለም ጽንሰ ሀሳብ አለን፣ ካሁን በኋላ የምናሳየው ነገር አለ። ይኸው አሁን እየተናገርንበት ያለ ነው። ያ በቋንቋችን ወይም በባህላችን እንድንከለል ተደረግ ነው። ይሄው አሁን ያ የዘራ ነውና ያ ኮትክተን ያሳደግ ነው። ይሄው አሁን እዚህ ደረሰ ማለት ነው። እና አንዱ ብሔር ሌላውን ብሔር አባል በጥርጣሬና ከዛም አልፎ በጥላቻ ከዛም አልፎ ጥራሽ መኖር አትችልም ሁላ ብሎ ጉዳት እስከ ማድረስ ድረስ ደረሰበት ጊዜ ደረስ ነው ማለት ነው። ስለዚህ ሁለት ነው ምክንያቱ ብዬ ነው የማስበው። አንዱ ታሪካችን ላይ ያለን አመለካከት ተፈጠረው። ሁለተኛው ደግሞ በኢህአዴጎች ኢንስቲትዩሽናላይዝ ተቋማዊ መልክ ይዞ በህግ ታውቆ አንተ ትግሬ ብቻ አማራ ነህ አንተ ኦሮሞ ነህ ተብሎ ኢትዮጵያዊነት እንዲደረግና የክልል ብሔረተኝነት በጣም እንዲጠናከር በመደረጉ ለኢህአዴግ የተፈጠሩ ልጆች ኢህአዴግ የሰጣቸው ብቻ ነው የሚያውቁት ማለት እኛ የሰጣን ድረኝ ነ እናቸው ይኸው። ስለዚህ እኛ የሰራነው ስህተት እኛ ጀኔሬሽን የፈጠረው ስህተት ውጤት ነው ብዬ ነው ማስበው።
እሺ፣ አመሰግናለሁ። አቶ ደረጀና አቶ ይልማም በየበኩላችሁ በዚሁ በቀደመ ጥያቄ ላይ እንዴት እዚህ ደረስን? አቶ ደረጀ።
አቶ ሙልጌታ ባለው በጣም እስማማለሁ። ችግሩ የሊጋል የህግ የትምህርት የማህበረሰብ የኢቭን ከባህልም ጭምር መቻቻልን፣ መቀራረብን፣ መዋደድን ከፕሮሞት ወይም ደግሞ ከማሳደግ ይልቅ እነዚህን የተለያዩ መዋቅሮች ልዩነታችንን በጎላ ሁኔታ እንዲያሳዩና ያንን ማህበረሰብ ውስጥ ሰርጾ እንዲቆይ የሚያደርጉ ስራዎች ላለፈው 30 አመት ተሰርተዋል። በዛ 30 አመት ጊዜ ውስጥ ተወልደው ያደጉት ልጆች አሁን 18 20 25 30 ሆነው ልጆች የሚያውቁት ኢትዮጵያዊነት የሚለውን የዜጋ የሲቲዝንሺፕ ማንነት ሳይሆን የብሔርና የክልል ማንነት እንዲሆን ተደርጓል። ናው ብሩጌታ እንዳሉት አንቱ አንተ ላለው አልፎ አንተ ወደ ይቅርታ አድርጉልኝ እንዳሉት በኢትዮጵያን እንዴት በአንድነት እናኑር ከሚለው ተነስቶ የመጣ የህግ ስርዓት ይሆን ይችላል። አንድ ካህን አይደሉም የእስልምና ሃይማኖት መሪ በቅርቡ ምን አሉ? ሃይማኖታችን የሚያስተምረው ሰውን በጥሩ መጠርጠር ነው ብለዋል። እና በጥሩ መጠርጠር ጥሩ ነው ሰው። እና እስቲ ይሄ ህግ ሲወጣ በዚህ መልክ ኢትዮጵያ አንድ ሆና ትቀያለች ብለው አስበው ይሆናል ብለን እንሰደው። እና ውጤቱን አሁን አይተናል። ግን ይሄ ህግ እንዲህ ሊያደርገ ቻለው ምኑ ነው ብለን ስንመረምር የያንዳንዱ ክልል ህግ ብታየው የያንዳንዱ ክልል ህግ ቃል በቃል አንድ አይነት ነው። እና ቃል በቃል ተጽፎ ለየክልሉ የተሰጠ ህገ መንግስት ነው። ህገ መንግስቱ የክልል ህገ መንግስት የፌደራል ሲስተም ተብሎ የተቋቋመው የፌደራል ሲስተም እውነተኛ ፌደራል ሲስተም አልነበረም። በማዕከላዊ መንግስት የሚተዳደሩ የሱን ማዕከላዊ መንግስት የሚሰጣቸውን ትዛዝ የሚያስተላልፉ ክላይንት ወይም ደግሞ ወኪል ፓርቲዎች የሚያስተዳድሩት ነው። ያ ሲሆን ህዝቡ እንዴት ነው ከሌላው ኢትዮጵያ ህዝብ ጋር አብሬ ልኖር የምችለው? የተገበያየው ልጆችን ፈለጉበት ሀገር ሄደው ኖረው ተምረው ፈለጉትን አግብተው ከሌላም ብሔረሰብ ጋር ተዋልደው በሰላም የምንኖረው እንዴት ነው? ለዛም ደግሞ የሚስማማ ህግ እኛም ደግሞ በአካባቢያችን ያለንን ባህል የምናሳድግበት ህግ እንዴት ነው የምናወጣው ብሎ ለክልል ህገ መንግስት ተወያይቶ አውጥቶ መሪዎቹን መርጦ የሚያስተዳድርበት ፌደራል ሲስተም ያል ነበር። እና የተደረገው ምንድነው? በህገ መንግስት ይሄ መሬት የአማራ ህዝብ መሬት ነው፣ ይሄ መሬት የኦሮሞ ህዝብ መሬት ነው፣ ይሄ መሬት የትግራይ ህዝብ መሬት ነው የሚል ለየክልሉ ህገ መንግስት ተሰጥቶ በየአካባቢው ሰው የሚያድገው የሚማረው ሰው እንደ ኢትዮጵያዊ ሳይሆን እንደ ኦሮሞ፣ እንደ አማራ፣ እንደ ትግሬ እያሰበ የትግራይ ጥቅም እኔ ኦሮሞ እና አማራ የተወለድኩ ሰው የትግራይ ሲያድግ እኔ ደስ ሊለኝ ይገባል። ምክንያቱም የትግራይ ከተጎዳ የኔ ታክስ ነው ደግሞ እዛ ሄዶ እርዳታ የሚያደርገው አይደለም እንዴ? ትግራይ ሲያድግ ምንድነው የሚሆነው? ምሸጥ ከሆነ ሸቀጥ ወደዛ ለመላክ ሞር እድል ይፈጥርልኛል። ብዙ የተማሩ ሰዎች ሲኖሩ የምቀጥራቸው ሰዎች ይበዛሉ። የተለያዩ እነዛም ሲያድጉ ወደዚህ መጥተው ሆቴል ቤት ይዝናናሉ። እና ይሄ ሳይሆን ሰዎችን የሚያገናኘው የአንዱ እድገት ሌላውን እንዴት ይጠቅማል የሚለውን ሳይሆን ወይም ሁላችንም ደግሞ አንድ ላይ ተነስተን አንድ ላይ እንወድቃለን የሚለው ሳይሆን ይሄ ክልል እንደዚህ መሆን አለበት፣ እኔ ክልል መምጣት የለበትም ሰውየው፣ እኔ ክልል ያለ መሬት ከኔ ክልል ውጪ ያለ ሰው ይገዛል። ይሄ መንደርተኛ አመለካከት በኢትዮጵያውያኖች ውስጥ እንዲሰርጽ ተደርጓል። ያ ያመጣው ዜጋን መገንባት ስራ አልተሰራም። በሰላሳ አመት የሀገር ዜጋን መገንባት የሚለውን ስራ አልተሰራም። እና ህጉ ደግሞ ችግሮቻችንን የምንወጣበት ስትራክቸር አልተቀመጠም። እዚህ ላይ በኋላ ሞር መነጋገር እንችላለን። ህግ ውስጥ ያሉ በጣም ብዙ ፕሮብሌሞች እና ችግር ሲኖር ወደ መንገድ ከመውጣት ይልቅ ወደ ፍርድ ቤት ሄደን ችግራችንን በክስ በፍርድ ቤት መፍታት የምንችልበት የህግ መዋቅር አልተዘረጋም። ያንን እንዲሆን የሚያስፈልጉ ነገሮች አልተሟሉ። ይሄ እንግዲህ በጣም ትንሹ ነው፣ ግን መሰረቱ ይሄ መስለኛል።
ከፋ አድርገን በጥያቄዎች እንመለከታለን። አቶ ኢልማ ተሙልጌታና አቶ ደረጀ እንዴት እዚህ ደረስን? ይሄንን ጥያቄ እነሱ ከሚያዩበት መንገድ አንጻር ገልጠዋል። የተነሱት ላይ የሚጨምሩትም ካለ የተለየም ሐሳብ ካለው ሌላ ጥያቄ ለርሶ አስከትላለሁ።
እሺ፣ ሁለቱም ወዳጆች እንግዶቹ ያቀረቡት ምንም መሬት የሚወድቅ ነገር የለውም፣ ትክክል ነው። እና በዚህ በተለይ ሪታየር ካረኩ በኋላ በዚህ ደግሞ በኮቪድ ዘመን በጣም ብዙ ሚዲቨል ኢትዮጵያን የሚመለከቱ መጽሐፍ ማንበብ ጀመርኩ። ሞር እውቀቴ ወደ ከረንት ስለነበረ መሰረቱ ምንድን ነው? ከዛ ደግሞ ወደ 19th century ቅድም ሙልጌታ እንዳለው የዘመን መሳፍንት እና እነዚህን መጽሐፎች ሳነብ አገራችን ውስጥ ካለው የብሔር ብዛት፣ የቋንቋ ብዛት ውዝግብ መኖሩ የሚጠበቅ ነው። ምክንያቱም ትግሉ ኢትዮጵያም ውስጥ ሆነ አውሮፓ ታሪክም ብንመለከት የጃ ታሪክ ብንመለከት የተሰሚነት፣ የመደመጥ፣ የኃይል ኃይል የማግኘት የዛ ታሪክ መሰረቱ ያ ነው እና ሚዲቫል ኢትዮጵያ ውስጥ ዘመነ መኳንንት ዘመን በጣም አስከፊ ነበር። እንኳን በዛ ዘመን አልተወለድኩም እላለሁ። አስከፊነቱ ምንድን ነው? የሚደረጉ ፍትጊያዎች እና ጦርነቶች፣ ግጭቶች ምንም አይነት የብሔር ስሜት የላቸው። ጎጃም ውስጥ አራት አምስት አምባገነኖች ለስልጣን ለተሰንነት፣ ትግራይ ውስጥ ያሉ መሳፍንት መኳንን እንደዛው ነበሩ። ይሄ ዩኒቨርሳል ትሩዝ አለው በየትኛውም ኢትዮጵያ ውስጥ ብንሄድ፣ በየትኛውም ዓለም ውስጥ እና ቅኝቱ የኃይል የጉልበት ዝግዛትን የማስፋት ፖለቲካ ነው። ፖለቲካ የምንለው ከሆነ የፖለቲካ ገጽ የአይዲዮሎጂ ገጽ ይዞ የመጣው ከማርክሲዝም ከኮሚኒስት ስርዓት እድገት ጋር ነው። እንደ 1950s 60s አይዲዮሎግ ሰዎች ብቅ ብቅ ማለት ጀመሩ። ዘመኑም እርግጥ ካፒታሊዝም ኢምፔሪያሊዝም የሚወገዝበት ስለነበረ ተማሪዎቹ ያንን አነሱ እና ያንን ሲያነሱ በእምነቱ በፍልስፍናው ማርክሲዝም ጠላትና ወዳጅ ብሎ ይወስናል። ፖለቲካ ፍልስፍናው በዛ የተመሰረተ ነው። ጠላት መፍጠር አለብህ። የሚጠላ ኃይል፣ የሚፈራ ኃይል፣ የምታስወግደው ኃይል ወላ ወይም መስከበርቴው ሊሆን ይችላል፣ መሬት ስንትኑ ሊሆን ይችላል። እና በዚያ ውስጥ ተዋቅሮ የነበረ ደግሞ ሌላ ሰዎችን ማነሳሻና መሳቢያ የብሔር ጥያቄ የሚለው ነገር በሌኒን ጽሑፍ ውስጥ አለ፣ በስታሊን ጽሑፍ ውስጥ አለ። ያንን ተቀብሎ ነው ወጣቱ ከዛ በኋላ ፖለቲሽያን የሆነ። የኔ የማውቃቸው ክላስሜቶች በዛ ዘመን የነበሩ በሁሉም ነፃ አውጪ የሚባለው ድርጅት ውስጥ የነበሩ በጣም በቅርብ የማውቃቸው ሰዎች ናቸው። እና አሁን ላይ ሆኜ ሳስበው የሱን ያህል በቂ ግንዛቤ በፍልስፍናውና ፍልስፍናው በሚያስከትለው መጻኢ ላይ የቱን ያህል መረዳት ነበራቸው የሚለውን ሳይ በጣም አድናለሁ። የኔ የራሴ የፖለቲካ ግንዛቤ አለ አይመስልም። እና ባለፈው 40 ዓመት ኢትዮጵያ ውስጥ የነበረው የፖለቲካ እንቅስቃሴ አይዲዮሎጂካል መሰረት ያለው ነው። ህዝብ አይዲዮሎጂካል መሰረት ያለው ነገር ይገባዋል፣ ያውቃል፣ አያውቅም። የልሂቃን ፖለቲካ ልክ እነ ደጃዝማች ራስ ግዛታቸውን ኢንፍሉዌንሳቸውን ለማስፋት በሚያደርጉት ጥረት ልክ በአይዲዮሎጂ ላይ የተመሰረተ መለያየት እኔ ከእሱ በልጣለሁኝ የማነሳሳት ምናምን ፖለቲካ ተካሄደ እና አሁን ያለንበት ዛሬ ያለንበት ሁኔታ በናሽናሊቲስ ጥያቄ ላይ ራስን በብሔር የመፈረጅ ሆነ የዛ ነጸረቅ ድሮ አልነበረም በኋላ ይመጣል። ያ ስርዓት ግን ያ የማርክሲስት አይዲዮሎጂ መውደቁን አንዳንዶች ገና ይሰማል መስል ወርቋል፣ ከሽፏል፣ አልሰራም እና ዓለም ወደ አንድ ትልቅነት በምትመጣበት ሰዓት እኛ ወደ ኋላ ተመልሰን ትንሽ እንሁን ብለን እንታገላለን፣ ሀገር እናጠፋለን። እና መፍትሄው ከዚህ ነው መጀመር ያለበት የሚል እምነት አለ።
አቶ ይልማ ካቆሙበት እንቀጥል። ያለፈው 40 ዓመት የነበረ የርዕዮተ ዓለም ልዩነት ዛሬም ድረስ የሚፈነጠቃቸው ነገሮች ያሉ ይመስላል። ስለተሰሚነት ፍላጎት ቀደም ባሉት አስተሳሰቦች ውስጥ የቱን ያህል ድርሻ እንደነበራቸው ገልጸዋል። አቶ ደረጀ የህግን ፈተናዎች ህግ ራሱ ፈተና ላይ የወደቀበትን፣ አቶ ሙልጌታ ታሪክን የተረዳንበት ወይም የምንረዳበትና የተቀበልንበት መንገድ አስተዋጽኦ ማድረጉን ገልጻቸዋል። ችግሮችን ባወቅን መጠን ለመፍትሄዎች መቃረብ ይቻላልና በዚህ ሰዓት የሚከታተሏቸው አድማጮችም ተመልካቾቻችንም ወንድም እህት ጓደኞች እየተነጋገሩበት ዛሬ የሚያሳስበውን ነገር ከየት መጣ እንደምን ሆነ ወዴት ሲወስድናልን እንዲነጋገሩ ድል ለመስጠት ተጨባጭ ችግሮችንም እስኪ እንመልከት። ዛሬ ላይ ያሉ ቀደም ብሎ ያነሳቸዋቸው በርካታ ችግሮች ባሉበት እንደሚታወቀው ኢትዮጵያ የወጣት ሀገር ናት። በአሁኑ ሰዓት አብዛኛው ህዝቧ ወጣት ነው፣ ስራ አጥ ወጣት ነው። የሀብት እጦት ጎልቶ ከሚታዩ ችግሮች እንደ አንዱ ምክንያት ተደርጎ ይነገራል። በአንድ ምክንያት ብቻ ይሄ ሁሉ ጥፋት ይሄ ሁሉ ውድመት አይከተልምና እስኪ ገፋ አድርጋችሁ ተመልከቱ። እንዴት መውጣት እንችላለን? ችግሮቹን ከመረዳት ጋር ካያያዝን የመንግስቱ ፈተናዎች ምንድናቸው? የዜጎች ፈተናዎች ምንድናቸው? ቅድም ጎላጎላ ያሉትን አንስታችኋል። ዛሬ ላይ ያሉ ችግሮችን እስኪ የሚቻለውን ያህል እንግፋ። ተመልካቾቻችን አድማጮቻችንም ይወያዩበት። መፍትሄውንም እሱን መሰረት ባደረገ መልኩ አንዳንድ ሀሳቦችን ፈንጥቁ። አቶ ይልማ ከርሶ ልጀምርና አሁን ደግሞ ወደ ኋላ እንመለስ። አድማጮች ከሶስት እንግዶቻችን ጋር የጀመርነው ውይይት አልተቋጨም። ለተከታዩ ክፍል ቆየት ብለው ይመለሳሉ። አድማጮች አሁን ጠበቅ ወዳለው የአገር ጉዳይ ከመመለሳችን አስቀድሞ በመጠኑም ቢሆን ዘና ወደሚያደርገን የአዲስ መስኮት ዝግጅት ነው የምናመራው። በስርጭታችን የጊዜ ሰሌዳ መሰረት አሁን ሰዓቱ የአዲስ አበባው የንጉሥ ያክሊሉ መስኮት የሚከፈትበት ነው። ንጉሥ ያክሊሉ ለምሽቱ ባለፈው ወደ አስተዋወቀን የአንድ እውቅ የቀድሞ ስፖርት ጋዜጠኛና የሙዚቃ ደራሲ ህይወትና ስራዎች ነው የሚወስድን። ንጉሴ መስመሩ ያንተ ነው።
አርቆ ማሰቢያ ያለን አይምሮ እንደምን ተሳነን ለማክበር ቀጠሮ። ጋዜጠኛ ሰለሞን ተሰማ ነው እንዲህ አለው። ጥላውን ገሰሰ አዜመው ተጫወተው አንጎራጎረው አሉላ እኔ እናንተ ግን በቀጠሯችን መሰረት እነሆ ዛሬ ተገናኝተናል ሐሰት ለመናገር አትሻምላሴ ለእውነት ሞታለሁ አልሳሳም ለነፍሴ አትመልከች ሱፍ አትይ መኪና እኔም ገዛለሁ ድሌ ሲቃና የዚህም ግጥም ባለቤት ሰለሞን ተሰማ ነው የስፖርት ጋዜጠኛው ለመሆኑ ጥላሁን እንደዚያ ብሎ አንተ ገጥመ ሰተው ያዜመው ለማን ነው አትመልከች ሱፋቲ መኪና ያለው ብዬ ጥላሁንን ራሱን ልክ የዛሬ 40 አመት ሰለሞን ተሰማ በሞተ ጊዜ ጠይቄው ነበር ጥላሁን ያለው ለኔ ነው የሚል ነበር ነገር ግን ይሄው ፕሮግራም በሁርጧት ፕሮግራም ሲተላለፍ በስልክ ቁጥር 111054 ላይ ብዙዎች እንደምታስታውሱት ስልክ ተደውሎ አረ የለም ለጥላሁን አይደለም ላበበ ቢቂላ ነው እንዲህ ያለው ያሉ ብዙዎች ነበሩ ሰለሞንን በብዙ ስራዎቹ ማንሳት እንችላለን በዚህ ተከታታይ ዝግጅት ለዛሬ በስፖርቱ ላይ እናተኩርና የኢትዮጵያ ሬዲዮ አቋመ ጽኑ የስፖርት ጋዜጠኛ አንጋፋው ይንበርበሩ ምትኬ ስለ ሰለሞን ተሰማ የሚለውን እናዳምጥ።
ሰለሞንን ስፖርትን ለይተ ማየት አትችልም በምንም ታሪክ ምልህ በህይወቱም ማለፍ እኮ እሱ ነው ምክንያቱ እሱ ነው ምክንያቱም ሰለሞን ከኢትዮጵያ ስፖርት አመራሮች ጋራም ግጭት ይፈጠር የነበረው በዚሁ ምክንያት ነው ስፖርቱን በጣም ይወድ ስለነበረ እናንተ ብቻ አይደላችሁም ለስፖርቱ የቆማችሁት እኛንም ይመለከታል እያለ የሚታገል ሰው ነበር እና በዚህ ምክንያት አመራሮች ጥርስ ውስጥ ገብቶ እንደነበረ በደንብ አስተውሳለሁ እና ምን ስለ ስፖርት ምንም የሚመልሰው ነገር የለም ሰውየው ደሙ ነው ህይወቱ ነው ማለት ይችላል ሰለሞንና ስፖርት እና እኔ አዝናለሁ በእውነት ሊሰራ በሚችልበት ዘመን ነው እሱ የተቀጨው
እድሜው ምን ያህል አካባቢ ይደርስ ነበር እንግዲህ
47 ምናምን 50 ውስጥ ቢገባ በቃ
ገና ነበር አቤት ሰለሞን ሸጋ በጣም ሸጋ ጥሩ በጣም
በጣም አሪፍ ሆነ አገላለጽ
አለው
አሪፍ ሆነ ቋንቋዎቹ ልዩ ናቸው እሱ ቋንቋዎቹ
ሰለሞን ተሰማ የዛሬ 40 አመት አካባቢ እንዳረፈ ዮሴፍ ቤተክርስቲያን ሐውልት መታሰቢያ ተሰርቶለት ነበርና እንደው ጥሩ ሐውልት እንደነበር አስታውሳለሁ ይንበርበሩ
አብሴሎም አሰርቶለት ነበር ማስታወሻ የመቃብሩ አሁን ያ መቃብር ይፍረስ ይኖር አላውቅም አሁን እዚህ ስቴፋን ዮሴፍ ነበር አዎ ትልቅ ማስታወሻ ነበር ምል ሰው ሁሉ አሁን ለቀብር ሲሄድ የማን ነው ብሎ ያስታውሰው ነበር እንትን እና ማይክሮፎን ይዞ በእሪ ይዞ እዛ በደንብ አድርጎ በደንብ እንትን ብሎት ነበር በእውነት እሱ ነው ማስታውሰው እንግዲህ
አመሰግናለሁ ይንበርበሩ ምትኬ ለዛሬ ሰለሞን ተሰማ ያልሞከረበት ያልሰራበት የሚዲያ ዘርፍ የለም ለምሳሌ በአዲስ ዘመን ጋዜጣ የስፖርቱ ገጽ ዋና አዘጋጅ ነበረ ምስራች ድምጽ ሬዲዮ እንደዚሁ የስፖርቱን ፕሮግራም ያዘጋጅ ነበረ በይበልጥ ደግሞ የሚታወቀው በኢትዮጵያ ቴሌቪዥን የስፖርት ፕሮግራም አዘጋጅነቱ ነበር ከዚህም ሌላ መጽሔቶችንና ሌሎችንም ማዝናኝ ነገሮችን እያዘጋጀ በኢትዮጵያ ሕዝብ ዘንድ በጣም የታወቀ ጋዜጠኛ ነው የድርሰትና የዜማ ሰውም እንደሆነ ከዚህ በፊት ተነጋግረናል ወደፊትም በስፋት እንነጋግራለን የዛሬውን እዚ ላይ እናብቃ የዛሬ 15 ቀን በሰላም እንገናኝ
ዱክሴክሊሉና እንግዳውን አመሰግናለሁ በቀጠሯቸው መሰረት ሶስቱ ተወያይ እንግዶች አቶ ይልማ አዳሙ፣ አቶ ደረጀ ደምሴ ቡልቶና አቶ ሙልጌታ አረጋዊ ለቀሪው ውይይት ተመልሰዋል። እንግዶችን ሰፋ ላለው ደረጃ ያለው ውይይታቸው አመሰግናለሁ። ውይይታችን አላለቀም። ቀሪውን በሌላ ጊዜ የቪዲዮውን ልልሳችን ደግሞ በድረገጻችንና በማህበራዊ ገጾቻችን ላይ እናኖራለን። ወደ ራዲዮ መጽሔት ታዳሚዎች ለዛሬ ያልነውን በዚሁ ልናበቃ ነው። ለምሽቱ ባቀረብናቸውም ሆነ ለፕሮግራሙ ተስማሚ ባላችኋቸው ርዕሰ ጉዳይ ዙሪያ እንዳመቻችሁ በመጻፍም ሆነ በመደወል እንድትሳተፉ ጋብዛለሁ። ቀደም ብሎ በተነሳው ውይይት ላይም የበኩላችሁን አዎንታዊ ሀሳቦች እንድታካፍሉ ጋብዛለን። የዛሬውን በዚሁ ልንቋጭ ነው። አሁን የቀረን የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀናባሪ ንጉስ ታምሬ ጋር የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ በዚሁ ተሰናበትኩ። ሰላም፣ ደህና እደሩ።